ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በኢትዮጵያ በቅርቡ የአስቸኳይ ጊዜ አዋጅ የተጣለው ከቁጥጥር ውጭ የወጡ ሁከቶችን በመደበኛ ሕጋዊ ስርዓት መፍታት ባለመቻሉ ነው ሲል መንግሥት አስታውቋል። ዩናይትድ ስቴትስ፣ የአውሮፓ ኅብረትና ኔዘርላንድስ ግን አዋጁ ሳይሆን መፍትሄው ሁሉን አሳታፊ ስብሰባ ጠርቶ መወያየት እንደሆነ ያሰምሩበታል።
አገራችንንና ሕዝባችንን በሚሊተሪ አስተዳደር ጠርንፎ ለመግዛት ያመቸው ዘንድ የጣለው የአስቸኳይ ጊዜ አዋጅ አሁን ለተነሳው መሠረታዊ የሕዝብ ጥያቄ መፍትሄ ይሆናል ብለን አናምንም።
ሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉ ናቸው። ከዜናው በኋላ ይቀርባሉ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ማክሰኞ 13 ቀን 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐዬ ነን። ፕሮግራሙን ንጉሡ ታምሬ ይመራል። አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
ኢትዮጵያ ውስጥ ባለፈው ሳምንት የአስቸኳይ ጊዜ አስተዳደር የታወጀ ቢሆንም የጸጥታ ስጋት የለም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ገልጸዋል። አዋጁ ባለፈው ሐሙስ የታወጀው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን እንደተሰናበቱ ባስታወቁ ማግስት መሆኑ የሚታወቅ ነው። የሀገሪቱ መንግስት የፖለቲካ ውጥረት ለማርገብ ሲል በርካታ የፖለቲካ መሪዎችንና መንግስትን የሚነቅፉ ሰዎችን ከእስር ከለቀቀ ሁለት ቀናት በኋላም ነው። ኢትዮጵያ ውስጥ ካለፉት ሁለት ዓመታት ወዲህ ኃይል መጠቀም የተቀላቀለባቸው ተቃውሞዎች ሲካሄዱ ቆይተዋል። የተቃውሞ መነሻ በሀገሪቱ ባሉት የፖለቲካ ፓርቲዎችና በብሔር ብሔረሰብ መካከል የስልጣን ክፍፍሉ ከፍ እንዲል የሚል ጥያቄ መሆኑ ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ዛሬ አዲስ አበባ ላይ ለአምባሳደሮች በሰጡት መግለጫ መንግስት የአስቸኳይ ጊዜ አስተዳደር ያወጀው በመደበኛው ሕግ የማስከበር ተግባር ብቻ የተቃውሞ ሂደቱን ለመቆጣጠር ባለመቻሉ ነው ብለዋል። ስለዚህ ጉዳይ በአብይ ርዕሳችን ላይ ሰፋ ያለ ዘገባ ይቀርባል።
የተባበሩት የሕፃናት መርጃ ድርጅት ዩኒሴፍ ዛሬ ባወጣው መግለጫ የጨቅላ ሕፃናትን ሕይወት ለመታደግ ዓለም አልሰራም ሲል አስታውቋል። በድሃ አገሮች ከሚወለዱት 1,000 ሕፃናት 27 እንደሚሞቱና በበለጸጉት አገራት ግን 3 ብቻ መሆናቸውን ገልጿል። በኢትዮጵያ አዲስ ከሚወለዱ ሕፃናት 29 እንደሚሞቱ ዩኒሴፍ ያወጣውን አሃዝ በመጥቀስ መለስካቸውማ አጭር ሪፖርት አድርሶናል።
በተባበሩት መንግስታት የሕፃናት መርጃ ድርጅት ዛሬ ባወጣው መግለጫ አዲስ የሚወለዱ ሕፃናት ሞት በተለይ በዓለም ድሃ አገሮች ውስጥ እጅግ አሳሳቢ እንደሆነ አስታወቀ። በዚህ ድርጅቱ ዛሬ ይፋ ባደረገው ዘገባ በጃፓን፣ በአይስላንድና በሲንጋፖር የሚወለዱ ጨቅላዎች በሕይወት ለመኖር ያላቸው ዕድል እጅግ ከፍተኛ ነው ብሏል። በአንጻሩ በፓኪስታን፣ በማዕከላዊ አፍሪካ ሪፐብሊክና በአፍጋኒስታን የሚወለዱት ደግሞ ጽኑ ፈተና ያጋጥማቸዋል። ባለፉት 25 ዓመታት ከ5 ዓመት በታች ዕድሜ ያላቸውን ሕፃናት ሞት በግማሽ ያህል መቀነስ ብንችልም ከአንድ ወር በታች ዕድሜ ላላቸው ጨቅላ ሕፃናት የሚያጋጥማቸውን ሞት ለመቀነስ ተመሳሳይ ጥረት አላደረግንም ሲሉ የድርጅቱ መሪ ኤንሪታ ፎር ተናግረዋል። ከእነዚህ ሟች ጨቅላዎች የአብዛኞቹ ሕይወት ሊተርፍ የሚችል መሆኑ ደግሞ የዓለም ድሃ ሕፃናትን እንደ ገፋናቸው ቁጥር ነው ሲሉም ጨምረዋል። አዲስ ለሚወለዱ ሕፃናት ክፉ ስፍራዎች ናቸው ተብለው ከተለዩ የዓለም 10 አገሮች መካከል 8ቱ የሚገኙት ከሳሐራ ደቡብ ባለው የአፍሪካ አህጉር ነው። በኢትዮጵያ አዲስ ከሚወለዱ 1,000 ሕፃናት መካከል 29ኙ አንድ ወር እንኳ ሳይኖሩ ይሞታሉ። በድሃ አገሮች አማካዩ የሟቾች ሕፃናት ቁጥር 27 እንደሆነ ይኸው የዩኒሴፍ ዘገባ ያመለክታል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የሩዋንዳ ወታደራዊ ኃይል መጥፎ የኑሮ ሁኔታን በመቃወም ከመጠለያቸው በወጡ የኮንጎ ስደተኞች ላይ ዛሬ ተኩስ ከፍቷል። ከሶስት እስከ 4,000 የሚሆኑ ስደተኞች በምዕራብ ሩዋንዳ ካሮንጊ ወረዳ ላይ በሚገኘው የተባበሩት መንግስታት ድርጅት የስደተኞች አገልግሎት መስሪያ ቤት ፊት ተቃውሞ ለማካሄድ ሲሉ ከዚህ ካለው መጠለያቸው ወጥተው ለሁለት ሰዓታት በእግር ተጉዘዋል። በአሜሪካ ድምፅ የማዕከላዊ አፍሪካ ሪፑብሊክ አገልግሎት ዘጋቢ በዘገበው መሰረት ወታደራዊ ኃይል በከፈተባቸው ተኩስ አንድ ስደተኛ ቀላል ጉዳት ደርሶበታል። ስደተኞቹ ወደ ሌላ ሀገር ሄደው ለመስፈር ነው የሚፈልጉት። ካልሆነ ግን ወደ ሀገራቸው በእግር እንደሚመለሱ ገልጸዋል። በመብታችን ችላ መባል ተሰላችተናል። እዚህ ደህንነት አይሰማንም። እዚህ ሀገር መኖር ስለማንችል ወደ ሌላ ሀገር ሄደን ለመስፈር እንፈልጋለን ሲሉ በኪቢዛ ካምፕ ያለው የኮንጎ ስደተኞች ኮሚቴ ፕሬዚደንት ሉዊስ አምቦ አስገንዝበዋል። ከዚህ በሀገሪቱ ከቆዩት የስደተኞች ሰፈሮች አንዱ ሲሆን 17,000 የሚሆኑ የኮንጎ ተወላጆች ተጠለውበታል።
ዩናይትድ ስቴትስ የሶሪያ ኩርዶችን ማስታጠቋን ታቆም ዘንድ ቱርክ ጠይቃለች። በተጨማሪም አንካራ በሶሪያ በሚገኙ ኩርዶች ላይ እያካሄደች ባለችው ዘመቻ ጣልቃ እንዳትገባ ስትል ደማስቆን አስጠንቅቃለች። የአሜሪካ ድምጿ ላቲካ ሆክ ያጠናቀረችውን አጠር ያለ ዘገባ አሉላ ከበደ ያቀርባል።
ደማስቆ አፍሪን ላይ በቱርክ ጦር የተቃጣባቸውን ጥቃት ለመቋቋም ትንቅንቅ የያዙትን የኩርድ ተዋጊዎች ለመርዳት አፍቃሪ መንግሥት ሚሊሻዎችን ለመላክ ማቀዷን ያተተውን ዜና ተከትሎ ነው የቱርክ ባለሥልጣናት በትላንትና ዕለት ማስጠንቀቂያውን ያሰሙት። በቱርክ የሚደገፉት የሶሪያ አማጽያን በፊናቸው ኃይላቸውን አፍሪንን የሚቆጣጠሩትን የኩርድ ሚሊሻዎች ለመውጋት ወደሚያስችላቸው ሶሪያን ከቱርክ ወደሚያዋስነው ድንበር አቅራቢያ አጓጉዘዋል። ይህ በእንዲህ እንዳለ ዮርዳኖስን በመጎብኘት ላይ የሚገኙት የቱርኩ የውጭ ጉዳይ ሚኒስትር ሜቭሉት ካቮሶግሉ ለጋዜጠኞች በሰጡት ቃል የጦር ኃይላቸው በእንግሊዝኛው አጽህሮት መጠሪያው YPG በመባል የሚታወቀውን የኩርድ ሕዝብ ተከላካይ ቡድንም ሆነ አንካራ በአሸባሪነት የፈረጀችውን የኩርዲስታን ሠራተኞች ፓርቲ PKK ለመታደግ የሞከረ የትኛውንም ወገን ይፋለማል ብለዋል። የሶሪያ መንግስት ከአፍሪን ግዛት የሚዘልቀው አካባቢውን ከPKK ከYPG ለማጽዳት ከሆነ ችግር አይኖርም። ነገር ግን ዓላማው YPG ለመታደግ ከሆነ የሚያስቆመን የለም። ቱርክን ወይም የቱርክን ጦር የሚያቆመው አይኖርም። ያም በአፍሪን በማንቢጅ እና ከኤፍራጥስ በስተምስራቅ በሚገኘው አካባቢ በሙሉ ተፈጻሚነት ይኖረዋል ነው ያሉት የውጭ ጉዳይ ሚኒስትሩ። የሶሪያውን ፕሬዚዳንት ባሽር አልአሳድን አጥብቃ የምትቃወመው ቱርክ በሶሪያ አንዳችም የግዛት ይገባኛል ጥያቄ ግን አንስታ አታውቅም። ይሁን እንጂ የኩርድ ሚሊሻዎችን በአሸባሪነት ከመፈረጇን ባሻገር ለግዛቷ ደህንነት አደጋ ይደቅናሉ ብላ ታምናለች። ዩናይትድ ስቴትስ የእስላማዊ ጽንፈኛ ቡድን አይሲስ ተዋጊዎች ሶሪያ ውስጥ ይቆጣጠሯቸው ከነበሩ ቦታዎች ተዋግተው ያስለቀቁትን የሶሪያ ኩርዶች ይዞታቸውን አጠናክረው ይረጉ ዘንድ ማስታጠቋ አንካራን ማስቆጣቱ ይታወቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ባለፈው ሳምንት ቱርክን በጎበኙበት ወቅት ከኔቶ አባል አጋራቸው ቱርክ ጋር ያላቸውን ልዩነት ለመፍታት በሚያስችሉ ሀሳቦች ዙሪያ መምከራቸው ተዘግቧል።
በሶሪያ የሚካሄደውን ጦርነት የሚከታተል ቡድን በገለጸው መሰረት የሀገሪቱ መንግስት ከደማስቆ ወጣ ብሎ በሚገኘው በአማጽያን ቁጥጥር ስር ባለው ምስራቃዊ ጎታ ላይ ዛሬ ባካሄደው የአየር ድብደባ ቢያንስ 45 ሰዎች ተገድለዋል። ብሪታንያ የሚገኘው ስለ ሶሪያ ጉዳይ የሚከታተለው የሰብአዊ መብት ቡድን እንደሚለው ትላንት በተካሄደው የአየር ድብደባ 100 የሚሆኑ ሰዎች ተገድለዋል። ምስራቅ ጎታ በደማስቆ አጠገብ ከነበሩት የመጨረሻው በአማጽያን ቁጥጥር ስር ያለ ቦታ ነው።
አድማጮች፣ ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሩሲያ ባለፈው ዓመት በተካሄደው ምርጫ ጣልቃ መግባቷ የምርጫውን ውጤት አጋድሏል በሚለው እምነት ላይ ዛሬ በአዲስ መልክ ጥቃት ከፍተዋል። የዩናይትድ ስቴትሱ መሪ በትዊተር ባስተላለፉት መልእክት የቀድሞ ፕሬዚደንት ባራክ ኦባማ በሩሲያ ጣልቃ ገብነት ላይ ምላሽ ከመስጠት የተቆጠቡት ዲሞክራቷ ተወዳዳሪ ሂለሪ ክሊንተን የሚያሸንፉ መስሏቸው ሁኔታዎችን ማባባስ ስላልፈለጉ ነው ብለዋል። እኔ ካሸነፍኩ በኋላ ግን ሁኔታው ተለውጦ የሩሲያ ጉዳይ የዲሞክራቶች ርዕስ ሆነ ሲሉም አክለዋል። በሌላ ትዊተርም ከኦባማ ይልቅ በሩሲያ ላይ የምጠነክረው እኔ ነኝ ብለዋል። በሌሎች ተከታታይ የትዊተር መልእክቶች ደግሞ ለሩሲያ ጣልቃ ገብነት ኦባማን ተጠያቂ ያደርጋሉ። እንደ እውነቱ ከሆነ ግን የኦባማ አስተዳደር ባለፈው ዓመት የተካሄደው ምርጫ እንዳበቃ ታህሳስ ወር ላይ ለሩሲያ ጣልቃ ገብነት ምላሽ ሰጥቷል። በዘጠኝ ሩሲያውያን ግለሰቦችና ተቋማት ላይ ማዕቀቦች ጥለዋል። 35 ሩሲያውያን ባለሥልጣኖችን ከአሜሪካ እንዲወጡ አድርገዋል። ሩሲያውያን ለስለላ ተግባር ይጠቀሙባቸዋል የተባሉ ሁለት ግቢዎች እንዲዘጉም አዘዋል።
አድማጮች የምሽቱ ዜናችን እዚህ ላይ አብቅቷል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዘገባዎች አንዱ ለቅምሻ።
ሲያትል ዋሽንግተን ላይ ለሶስት ቀናት የተካሄደ የሲቪል ማህበረሰብ ድርጅቶችና የፖለቲካ ፓርቲዎች ስብሰባቸው የተሳካ እንደነበረ ተሳታፊዎቹ ገልጸዋል።
በነገራችን ላይ ከዚህ በፊትም አስቸኳይ ጊዜ አዋጅ በነበረ ጊዜም ከዛም በኋላ ስብሰባዎችን አድርገናል። መከራውን ትግሉን ያበዛዋል እንጂ ስብሰባ ከማድረግ አያግደንም።
የሽግግር ጉዳይ አስፈላጊነቱን አምነንበታል። በዛም አቅጣጫ የፖለቲካ ድርጅቶች ተሰባስበው አንድ የሽግግር ሰነድ እንዲያዘጋጁ ያዘጋጁም ስላሉ የተለያዩ የሽግግር ሰነዶች ስላሉ ከዛ ጨምጠው እንዲያወጡ ሀሳብ ሰጥተናል።
በጉባኤው ላይ ከኢትዮጵያ የተሳተፉት የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋና የአስተባባሪው የኢትዮጵያ ህብረተሰባዊ ድርጅቶች ትብብር ዋና ጸሐፊ ዶክተር እርቁ ይመር ናቸው። ዘርዘር ያለ ዘገባ በምሽቱ ዝግጅታችን ይዘናል። አሁን የዕለቱ አብይ ርዕስ።
በአሁኑ ሰዓት ሀገሪቱ ሰላማዊ መሆኗን፣ ተቋማቷ ያለምንም ችግር ስራቸውን እየሰሩ መሆኑን የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ተናግረዋል። የአዲሱ ጠቅላይ ሚኒስትር አሿሿምም በጣም በተሳለጠ ሁኔታ እየተካሄደ መሆኑን ጠቁመዋል። የውጭ ጉዳይ ሚኒስትሩ ባደረጉት ገለጻ ላይ የተገኙት አምባሳደሮችና ዲፕሎማቶች ግን የአስቸኳይ ጊዜ አዋጁ ለመፍትሄ እርምጃዎች እንቅፋት እንዳይሆንና ሰብአዊና ዲሞክራሲያዊ መብቶች እንዳይጣሱ ስጋታቸውን ገልጸዋል። የውጭ ጉዳይ ሚኒስትሩ ተቀማጭነታቸው አዲስ አበባ ከሆኑ አምባሳደሮችና ዲፕሎማቶች ጋር ያደረጉትን ውይይትና ገለጻ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኮልናል።
ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በመግቢያቸው አዋስተው እንደገለጹትም በተግባርም እንደታየው በርከት ያሉ አምባሳደሮች፣ ዲፕሎማቶችና መቀመጫቸው በአዲስ አበባ የሆነ እንግዶች የተገኙበት ነው የዛሬው ስነ ስርዓት። አላማውም በአስቸኳይ ጊዜ አዋጁና በጠቅላይ ሚኒስትሩ የስልጣን መልቀቂያ ጥያቄ ላይ ማብራሪያ መስጠት ነበር። ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ እንዳሉት የአስቸኳይ ጊዜ አዋጁ የወጣው በሁኔታዎች አስገዳጅነት ነው።
This kind of unrest and disturbance created this
እንደዚህ አይነቱ የጸጥታ ችግርና አለመረጋጋት ሞት፣ የመቁሰል አደጋና የንብረት ውድመት አስከትሏል። የህብረተሰቡን ደህንነት ከማረጋጋት፣ የኢኮኖሚ አውታሮችን ከጥፋት ከመከላከል፣ የሀገሪቱን ሰላምና ጸጥታ ከማረጋጋት በላይ የኢትዮጵያን ህዝብ ሰላምና ጸጥታ ከመጠበቅ አንጻር አሁን እነዚህ የጸጥታ ችግሮች በተለመዱት የህግ አግባቦች ሊቀረፉ እንደማይችሉ ግልጽ ሆኗል። ፌዴራል መንግስቱ ህግና ስርዓት እንዲያስከብር ህብረተሰቡ ሲጠይቅ ቆይቷል። በዚህ መሰረት የሚኒስትሮች ምክር ቤት ሁኔታውን በሚገባ ካጤነ በኋላ ህገ መንግስቱንና ህገ መንግስታዊ ስርዓቱን ለመጠበቅ ከየካቲት 9 ቀን ጀምሮ የሚተገበር የአስቸኳይ ጊዜ አዋጅ አውጥቷል።
የጠቅላይ ሚኒስትር ኃይለ ማርያም ደሳለኝን የስልጣን መልቀቂያ ጥያቄ በተመለከተም ጥያቄው በፓርላማ እስኪጸድቅና ተተኪ ጠቅላይ ሚኒስትር እስኪሾም በኃላፊነት እንደሚቆዩ ዶክተር ወርቅነህ አብራርተዋል። እናም ሁለቱ ወቅታዊ ጉዳዮች የዲፕሎማቲክ ማህበረሰቡን ሊያሳስቡ እንደማይገባና ሁኔታዎች ከቁጥጥር ውጭ እንዳልሆኑ ነው ውጭ ጉዳይ ሚኒስትሩ ያብራሩት።
Before I give you the floor, let me assure you 1-2-3 things, Your Excellencies.
ክብራትና ክብራን 1-2-3 ነገሮች ላረጋግጥላችሁ ፈልጋለሁ። ባለፈው ሳምንት በኢትዮጵያ የተፈጠረው ሁኔታ እንደሚያሳስባችሁ አውቃለሁ። ለነዚህ ሐሳቦቻችሁ ቦታ እንሰጣለን። አጋሮቻችን፣ ዓለም አቀፉ ማህበረሰብ እንዳስተማማኝ የኢትዮጵያ ወዳጆች ሁኔታው ትኩረታችሁን ሊስብ አንዳንዶቻችሁንም ሊያስጨንቃችሁ ይችላል። ላረጋግጥላችሁ የምፈልገው አንድ ነገር በአሁኑ ሰዓት አገሪቱ ከጥግ እስከ ጥግ ሰላማዊና የተረጋጋች መሆኗን ነው። ሁለተኛው የኢትዮጵያ ተቋማት ያለምንም ችግር ስራቸውን በተሳለጠ መንገድ እየሰሩ መሆናቸው ነው። የአዲሱ ጠቅላይ ሚኒስትር አሿሿምም በጣም የተሳለጠ ሂደት ላይ ነው። ገዢው ፓርቲ ያለምንም ችግር በሀገሪቱ ሕግ መሠረት፣ በፓርቲው ደንብና በሀገሪቱ አሰራር መሠረት በዚህ ጉዳይ ላይ በይፋ እየሠራ ነው። ስለሆነም ምንም አይነት ችግር ይከሰታል ብለን አንጠብቅም። ስለዚህ ይሄ እኔ የምሰጣችሁ ማረጋገጫ ነው። እያንዳንዱን ጉዳይ ለእናንተ ማሳወቄንም እቀጥላለሁ።
ከውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የመክፈቻ ንግግርና ከሚኒስትር ዴታዋ ሂሩት ዘመነ ማብራሪያ በኋላ ውይይቱ የቀጠለው በዝግ ነው። እናም በጥያቄና መልስ የተነሳውን አስተያየት የተሰጠበትን ማወቅ አይቻልም። በንጽጽር አጠር ያለ ከሚመስለው የዝግ ውይይት በኋላ ያነጋገርኳቸው አንዳንድ አምባሳደሮች ግን በተለይ ያስቸኳይ ጊዜ አዋጁ መጣል እንደሚያሳስባቸው ነው የገለጹት። በኢትዮጵያ የአውሮፓ ህብረት አምባሳደር ጆአን ቦርግስታም ከነዚህ አንዱ ናቸው።
The European Union remains a truly committed partner of Ethiopia and the Ethiopian people. We believe that the crisis unfolding in Ethiopia will eventually only be able to be solved by means of a truly inclusive
በኢትዮጵያ የኔዘርላንድ አምባሳደር ቤንት ቫን ሉዝድሪሃት በተለይ መፍትሄው አሳታፊ ውይይት መሆኑን ከመግለጽ አንጻር የአውሮፓ ህብረትን አቋም ነው ያንጸባረቁት። ያስቸኳይ ጊዜ አዋጁ የሚያሳስባቸውም ካለፈው ልምድ በመነሳት ጭምር መሆኑን አብራርተዋል።
There is concern because during the last state of emergency we have witnessed many arrests without a warrant from a judge and there were thousands of people arrested, we know that, and there was concern of course because it is about respecting the democratic freedom of
በዛሬው መድረክ ላይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬኖርም ተገኝተዋል። ለጊዜው አስተያየታቸው ማግኘት አልቻልኩም። ኤምባሲው ሰሞኑን ባወጣው መግለጫ ግን ያስቸኳይ ጊዜ አዋጁን በብርቱ እንደሚቃወም አስታውቋል። መሰረታዊ በሆኑት የመሰብሰብና ሐሳብን በነጻነት የመግለጽ መብቶች ላይ ገደብ እንደሚጥል በማስታወስ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። በአማራ ክልል ጎንደር ከተማ ለሶስት ቀናት የተጠራው አድማ ዛሬ ለሁለተኛ ቀን መቀጠሉ ታውቋል። በሌላ በኩል ከሳቸው የተቋረጠ ከሚለቀቁ እስረኞች መካከል ወይዘሪት ንግስት ይርጋ ማምሻውን ከእስር ተፈታለች። ጽዮን ግርማ አነጋግራታለች። ቀጥሎ ይቀርባል።
በትላንትናው ምሽትና ዛሬ ያነጋገርናቸው ነዋሪዎች እንደገለጹልን በጎንደር ከተማ ለሶስት ቀናት አገልግሎት የማቋረጥ አድማ የተጠራው ከተማ ውስጥ በተሰራጨ የጥሪ ወረቀት እንደሆነ ገልጸውልናል። በዚህም ምክንያት ትላንት የተጀመረው የንግድ አገልግሎት የማቋረጥ አድማ ዛሬም መቀጠሉን ያነጋገርናቸው ስማቸውን መግለጽ ያልፈለጉ ነዋሪ ይናገራሉ።
ያው እንደተዘጋ ነው እንቅስቃሴ መንግስት ይችላልና አንድ ሁለት ታክሲ ከተማ ውስጥ ራዘው ሲመላለሱ ነበር እና አንዳንድ የጸጥታ መኪኖች የፖሊስ መኪኖች ይመላለሱ ነበር እንጂ ሌላ ነገር እንቅስቃሴ ምንም ነገር ያው እንቅስቃሴ የለ፣ ሁሉም ዝግ ነው።
ሰው ለምን እንደተዘጋ ያውቃል? ምክንያቱን ተስማምቷል።
አዎ፣ አንደኛ የኑሮ ውድነት አለ፣ ሰራተኛ አለ፣ መልካም አስተዳደር የለም።
አሁን ይሄ በመዝጋቱ የሚከስሩ ሰዎች የሉም? የሚጎዱ ነጋዴዎች
ማለት የቀን ሰራተኛው፣ ዝቅተኛ ነጋዴ ማንም ይጎዳ፣ ሌላ ማን ይጎዳል? ያለው ራሱ ካለው ካፒታል አውጥቶ ይጠቀማል። ዛሃው ነው የሚጎዳ።
ቅዳሜ ገበያ፣ ፒያሳ፣ አዘዞ የተባሉ ዋና ዋና የገበያ ቦታዎች የሚገኙባቸው አካባቢዎችን ጨምሮ አብዛኞቹ የንግድ ቦታዎች መዘጋታቸውን ይናገራሉ። በሌላ በኩል መንግስት ክሳቸው እንዲቋረጥ ከገለጸው እስረኞች መካከል በዛሬው ዕለት ከወልቃይት የማንነት ጥያቄ ጋር በተያያዘ በጎንደር ከተማ በተቀሰቀሰው ተቃውሞ በሰልፉ ላይ ፎቶግራፏ ይታይ የነበረው ወይዘሪት ንግስት ይርጋ በዛሬው ዕለት ማምሻውን ከእስር ተፈታለች። አነጋግሬያት ነበር። ንግስት፣ እንኳን ለቤትሽ አበቃሽ፣ እንኳን ከእስር ተፈታሽ። ጽዮን እባላለሁኝ፣ ከአሜሪካ ድምጽ ነው። እያለቀሽ ነው እንዴ? አሁን የወጣሽው ከእስር ቤት ምንድን ነው ስሜታዊ ያደረገሽ?
ምንም ስሜታዊ በቃ ከመጣሁ የሚቀበለኝ በሆነኝ በቃ ዝም ብዬ ነው። ሰው የሚቀበለኝ ሰው ዝናብ ነው።
ንግስት፣ እንግዲህ ከታሰርሽ በኋላ ነው ስለ አንቺ ማንነት መሰማት የጀመረው እና የታሰርሽበት ምክንያት እንደው ምንድን ነው ትያለሽ? በራስሽ
አማራነት ወንጀል አይደለም ስላልክ ብቻ ነው የማስበው። ከዛ ውጭ ምንም አይነት ወንጀል የለብኝም። ለሰብስለኝ የማይገባ የማነት ጥያቄ ከበቂ ምንም አይነት ነገር ሰላም የለም።
ንግስቲር ጋ ምስጋና አለኝም ብላኛለች።
ምን ላይ ኢትዮጵያ ህዝብ በሀዘን እንደልስታይን ከጎን ለነበረ መላ ኢትዮጵያ ህዝብ ፖሊስካይን በተለይ
ስለ እስር ቤት ቆይተዋ በተመለከተ ለቀጣይ ፕሮግራም አቆይተነዋል። ከዛ በፊት ግን የምናገረው አለ ብላለች።
የቀሩ ወንድሞቻችን እህቶቻችንም አሉ። ዛሬ እኔ ማለጣን ብዬ በግድ ነው የወጣሁት። ያልተሰጡ እህቶቻችን አሉ። መጥፎ ጊዜ አብረን አሳልፈናል። ዛሬም ይሄ ነገር ሲሆን አብረን እንድንወጣ እንፈልጋለን። ከወንዶችም ቢሆን ያልተፈቱ በጣም ብዙ ወንድሞቻችን፣ በጣም ብዙ ወገኖቻችን አሉ። እነሱ እንዲከትሉ እንፈልጋለን።
በኢትዮጵያ የፖለቲካ ምህዳሩን ለማስፋት በሚል መንግስት እርምጃ መውሰዱንና ፖለቲከኞችና ሌሎች ሰዎችን እንደሚፈታ ባስታወቀው መሰረት እስረኞች እየተፈቱ ሲሆን ከእስር የተፈቱት እስረኞች የሚጠይቁት አንድ ጥያቄ አለ። ከኛ በኋላም እስር ቤት ውስጥ የሚቀር እስረኛ አለ የሚል። በአማራ ክልል የተፈጠረውን አድማ በተመለከተ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት አቶ ንጉሱ ጥላሁንን ለማነጋገር ጥረት አድርጌ ነበር። ስብሰባ ላይ መሆናቸውን ገልጸውልኛል። የብአዴን ስራ አስፈጻሚ ጽህፈት ቤት ግምገማና ውይይት አለመጠናቀቁም ታውቋል። በሌላ በኩል በሀገሪቱ አስቸኳይ ጊዜ አዋጅ የታወጀ ሲሆን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስልጣናቸውን የመልቀቂያ ጥያቄ ማቅረባቸውም ይታወሳል። በተጨማሪም የደህዴን ማዕከላዊ ኮሚቴ የድርጅቱ ሊቀመንበርና ምክትል ሊቀመንበር ለመምረጥ ውይይት ላይ መሆኑም ታውቋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አድማጮች፣ ቀጣዩ የመጽሔት ትንታኔ ወደ አዲስ አበባ ይመልሰናል። የመላ ኢትዮጵያ አንድነት ድርጅት መኢአድና ሰማያዊ ፓርቲ አገሪቷ ገብታለች ካሉት ውስብስብ ፖለቲካዊ ቀውስ እንድትወጣ ዓለም አቀፍ ጉባኤ እንዲዘጋጅ ጥሪ አቅርበዋል። በቅርቡ የተጣለው የአስቸኳይ ጊዜ አዋጅ እንዲነሳም ጠይቀዋል። መለስካቸው አምሃ ተከታዩ ልኮልናል።
መኢአድና ሰማያዊ ፓርቲዎች ዛሬ ረፋዱ ላይ በጋራ በጠሩት ጋዜጣዊ መግለጫ ያተኮሩት እጅግ አሳሳቢ ነው ባሉት የአገሪቱ ወቅታዊ ጉዳይ ነው። የጽሑፍ መግለጫው እንዳመለከተው በፓርቲዎቹ እምነት የኢትዮጵያ ሕዝብ እየጠየቀ የሚገኘው የሥርዓት ለውጥን እንጂ ጥገናዊ ለውጥን አይደለም። ስለሆነም አዲስ ጠቅላይ ሚኒስትር መምረጡ መቅረት አለበት። በዚህ ፈንታ በውጭ አገርም ሆነ በአገር ውስጥ የሚገኙ የፖለቲካ ፓርቲዎች፣ የሲቪክ ማኅበራት፣ በአጠቃላይም በአገሬ ጉዳይ ያገባኛል የሚሉ ኢትዮጵያውያንን ሁሉ ያካተተ የውይይት መድረክ እንዲዘጋጅ ሁለቱ ፓርቲዎች ይጠይቃሉ። ከዚህ የውይይት መድረክም የመፍትሄ ሐሳቦች እንደሚመነጩ ያምናሉ። ባለፈው ሳምንት የታወጀው የአስቸኳይ ጊዜ አዋጅም ለችግሩ መፍትሄ አይደለም በማለት በአስቸኳይ እንዲነሳም ፓርቲዎቹ ጠይቀዋል። የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ አቶ አበበ አካሉ
አገራችንንና ሕዝባችንን በሚሊተሪ አስተዳደር ጠርንፎ ለመግዛት ያመቸው ዘንድ የጣለው የአስቸኳይ ጊዜ አዋጅ አሁን ለተነሳው መሠረታዊ የሕዝብ ጥያቄ መፍትሄ ይሆናል ብለን አናምንም። እንዲያውም ይህ ድርጊት ሕዝባችንን ወደ ባሰ የእርስ በርስ ግጭትና መተላለቅ ያመራዋል ብለን እንሰጋለን። ስለዚህ በአገራችን ላይ የጣለው ተገቢ ያልሆነ የአስቸኳይ ጊዜ አዋጅ ያለምንም ቅድመ ሁኔታ በአስቸኳይ እንዲነሳ አጥብቀን እንጠይቃለን።
አቶ አበበ አካሉ ለዚህ ለፓርቲዎቹ አቋም ተጨማሪ ማብራሪያ ለጋዜጠኞች ሰጥተዋል። በእርሳቸው አባባል የአስቸኳይ ጊዜ አዋጅ ደጋግሞ ማወጅ መፍትሄ ሊያመጣ አይችልም፣ መፍትሄው ያለው ሌላ ስፍራ ነው ይላሉ።
በጣም የሚያሳፍረው አንድን አገር በአመት ሁለት ጊዜ አስቸኳይ አዋጅ ውስጥ መዶል ማለት እኔ አንድ ጤናማ ከሆነ መንግስት የሚጠበቅ አይመስለኝም። እንዲህ ፖለቲካው ይበላሻል፣ ኢኮኖሚው ይደቃል፣ በጣም እኮ ከፍተኛ ችግር ነው የሚፈጠረው። መፍትሄ አይሆንም አስቸኳይ አዋጅ። መፍትሄ የሆነ ትላንት ለጎንደር ህዝብ፣ ለባህር ዳር ህዝብ ትላንት መፍትሄ የሆነ እስካሁን በራቸውን ዘግቶ እኮ የተቀመጡት። መፍትሄ አይሆንም፣ መፍትሄው ጠረጴዛ ዙሪያ ነው። አሁንም እየነገርነው ነው ኢህአዴግ፣ ምንም እንኳን ቢረፍድ መፍትሄው በጠረጴዛ ዙሪያ ነው። እዚህ መጨረሻ ያስቀመጥናት ነገር አለች። የስርዓት ለውጥ ነው አሁን ህዝቡ የጠየቀ ያለው። ህዝባዊ ቢተኝነቱ እኮ ነው አሁን ከፖለቲካ ፓርቲዎች ትግል በላይ የህዝቡ ቢተኝነት እኮ ነው በከፍተኛ ደረጃ ገኖና አይሎ የወጣው። እናንተ ጋዜጠኞች የምታዩት ነው። ከምድር ጫፍ እስከ ምድር ጫፍ ነውጡ የስርዓት ለውጥ ይምጣልን አንፈልግም ነው በአደባባይ የተነገረ ያለው። ህዝቡ እየጠየቀ ያለው የስርዓት ለውጥ እኮ ነው። ጥገና ሲጠገን ከረመ እኮ ኢህአዴግ ሀያ ምናምን ዓመት ተሃድሶ ጥልቅ ተሃድሶ የጥልቅ ጥልቅ ተሃድሶ የት ነው የሚታ ሲኦል ቢገባ እንኳን ኢህአዴግ የሚታደስ አይመስለኝም ቢለበልበው የሲኦል እሳት። ስለዚህ አሁን ምን አለበት ብሔራዊ መግባባት ለመፍጠር ለምን አንሞክርም? ለምን በጠረጴዛ ዙሪያ አንቀመጥም?
የሰማያዊ ፓርቲ ምክትል ሊቀመንበር አቶ ጌታነህ ባልቻ የጠቅላይ ሚኒስትሩ የሥራ መልቀቂያ ማመልከቻ ማስገባታቸውን ተከትሎ የአስቸኳይ ጊዜ አዋጅ መታወጁን ፓርቲያቸው የተመለከተው በተለየ መንገድ እንደሆነ ጠቁመዋል። የጦር ኃይሎች ጠቅላይ አዛዡ ሥልጣናቸውን ለመልቀቅ በጠየቁበት ወቅት ይህ አዋጅ ሲታወጅ ጠቅላላ ስልጣኑን ወታደራዊ አዛዦች ይዙታል የሚል አንድምታም አለው ብለዋል። ይሄ ደግሞ ለችግሩ መፍትሄ ሊሆን አይችልም ሲሉ ተናግረዋል። የመያዱ ምክትል ፕሬዚዳንት አቶ ሙሉጌታ አበበም መፍትሄ ሊሆን የሚችለው የኢህአዴግ መንግስት ከዚህ ቀደም ሲል ጀምሮት የነበረው እርምጃ ነው ይላሉ።
መፍትሄ ሊሆን የሚችለው የቀሩትን እስረኞች መፍታት፣ እስከ ስር ድረስ ወርዶ መነጋገር። ህዝብ ችግሩን ያውቀዋል። ኢህአዴግ እኮ አሁን ራሱን የመጣበትን መስመር በትክክለኛ መንገድ ቃሉን አክብሮ ተጠያቂ ነኝ አጥፍቻለሁ የኢትዮጵያ ህዝብ ይቅርታ ያደርግልኝ ብሎ ሲጠይቅ ነበር። ይቅርታውን ተቀብሎ ሳይጨርስ ወታደራዊ ትእዛዝ መስጠቱ ወይም አስተዳደሩን ለወታደሩ መስጠት ተገቢ አይደለም፣ ችግር ፈቺ አይደለም፣ ችግር ፈቺም ሊሆን አይችልም። የተሻለ መፍትሄም እየመጣ እያለ ፖለቲካ እስረኞች ተፈተው ባሉበት አሁንም እንደገና የቀሩት መፈታት ሲገባቸው አስቸኳይ ጊዜ አዋጅ መጣሉ ለዚች ሀገር የፖለቲካ ቀውስና አሁን ላለንበት ተጨባጭ ሁኔታ መፍትሄ የሚሰጥ አይደለም ብለን ነው የምናምነው።
ሁለቱ ፓርቲዎች በጽሁፍ ያሰራጩት መግለጫ ኢትዮጵያ አሁን ያለችበት የፖለቲካ ቀውስ በዚሁ ከቀጠለ የአፍሪካን ቀንድ መካከለኛውን ምስራቅንና የቀይ ባህር ክልልን ወደ ከፍተኛ የጦርነት ቀጠና የሚቀይር የህዝቦችን አብሮ የመኖር እሴት በእጅጉ የሚፈታተን እንደሆነም ይጠቁማል። አሜሪካን የመሳሰሉ ሀያላን መንግስታትም የአስቸኳይ ጊዜ አዋጁን ከመቃወም ባለፈ ዓለም አቀፍ ሕግን በተከተለ መንገድ ተጨባጭ እርምጃ እንዲወስዱ ያሳስባል። ቀጥሎም ሀገሪቱ አሁን ትገኝበታለች ለሚለው ውስብስብ ፖለቲካዊ ቀውስ መፍትሄ ያፈላልግ ዘንድ ዓለም አቀፋዊ ጉባኤ እንዲጠራ ይጠይቃል። መግለጫውን በንባብ ያሰሙት አቶ አበበ አካሉ ናቸው።
ኢትዮጵያ ሀገራችን አሁን ያለችበት የፖለቲካ ውስብስብ ቀውስ የማያሳስበው አይኖርም። በመሆኑም ሀገሪቱን በአስተማማኝ ሁኔታ በማረጋጋትና ችግሮችን በሰከነ ሁኔታ ለመፍታት ይቻል ዘንድ በኢትዮጵያ ጉዳይ ያገባኛል የሚል ግለሰብም ሆነ ቡድን እንዲሁም አህጉራዊና ዓለም አቀፋዊ ድርጅቶች በኢትዮጵያ ጉዳይ ዓለም አቀፍ ጉባኤ ይዘጋጅ ዘንድ የኢትዮጵያን መረጋጋትና ሰላም ለሚፈልጉ ሁሉ ጥሪያችንን እናስተላልፋለን።
ዓለም አቀፋዊ ጉባኤ ይዘጋጅ ስትሉ ሶስተኛ ወገኖች በጉዳዩ እንዲገቡ እየጠየቃችሁ ነውን? የሚል ጥያቄ ከጋዜጠኞች ተሰንዝሮ ነበረ። የመያዱ አቶ ሙልጌታ አበበ ምላሽ ሰጥተዋል።
በዋናነት መያድም በዚህ ሀሳብ ላይ ጠንክሮ ለመስራት ሀገር አቀፍ የፖለቲካ ፓርቲዎችን፣ የሲቪክ ማህበራትን፣ ሌሎቹም ኃይላት የትኛውም ቡድን የትኛውም በግለሰብ ደረጃ የሚሆን በሀገር ደረጃ በቡድንም ደረጃ ያለው ስለዚች ሀገር ጉዳይ ያገባኛል የሚል አካል የሚነጋገርበት ዓለም አቀፍ የሆነ ጉባኤ እንዲዘጋጅ ነው እኛ የፈለግነው። ይህን ስንጠይቅ ሶስተኛ አካል ጣልቃ እንዲገባ ወይም ሌላ አካል መጥቶ በሀገሪቱ ሉዓላዊነት ላይ ጣልቃ የሚገባ ኃይል ይኖር እያልን አይደለም።
መግለጫው በሀገሪቱ የሚገኙ የተለያዩ ቤተ እምነቶች መሪዎች ወይንም አባቶች ህዝቡ ከአምባገነኖች እየደረሰበት ነው ያለውን ግፍ እያዩ ዝምታን መምረጣቸው ከማስገረምም አልፎ የሚያስተዛዝብ ነው ሲል ወቅሷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በመጨረሻው የመጽሔት ርዕስ ወደ ትግራይ እናልፋለን። በትግራይ ክልል በተለያዩ ወንጀሎች ተጠርጥረው ክሶቻቸው በመታየት ላይ የነበሩ ተከሳሾች ክሶቹ መቋረጣቸው ተነግሯል። የሶስት ተከሳሾች ግን እንደሚቀጥል የትግራይ ክልል ፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ ትላንት በሰጡት መግለጫ አስታውቀዋል። ዓለም ፍስሐ ከመቀሌ ተጨማሪ አለው።
የኢህአዴግ ስራ አስፈጻሚ ኮሚቴ በኢትዮጵያ እያጋጠሙ ያሉ ያለመረጋጋት ችግሮች መነሻ በማድረግ ለሀገሪቱ የተሻለ ሰላምና መረጋጋት ለመፍጠር በተለያዩ ክልሎች በወንጀል ተጠርጥረው የተያዙትና የተከሰሱትን ሰዎች ክሳቸው እንዲቋረጥ መወሰኑ ይታወቃል። በዚህ መሰረት ሐምሌ 2009 ዓ.ም በትግራይ ሰገን በተፈጠረው ግርግር ተጠርጥረው የተያዙት 16 ተከሳሾች ህዳር 24 2010 ዓ.ም በወልዲያ በተፈጠረው ችግር በስሜት ተነሳስተው ወደማያስፈልግ ተግባር ገብተው ንብረት በማውደም የተከሰሱት 17 ተጠርጣሪዎች በተለያዩ የአለዋጅራት ወረዳ ከተሞች በነበረው አለመረጋጋት ተይዘው የነበሩ ወጣቶችና በህዳር 29ና 30 2010 ዓ.ም በአዲግራት ዩኒቨርሲቲ በተፈጠረው ግጭት ተጠርጥረው የተያዙ 36 ተከሳሾች በጠቅላላ ከ83 ተጠርጣሪዎች የ80ዎች ክስ ተቋርጠዋል ተባለ። የተቀሩት 3 ተጠርጣሪዎች ክስ አልተቋረጠም። የዚህ ምክንያት የፍትህ ቢሮ ኃላፊው አቶ አማኔል አሰፋ ሲገልጹ
ቶም ሰለስተ ምስ ህይወት ምጥፋእን አካል ምጉዳልን ዝተኣሳሰር ስለዝኾነ ክፀንሑ
ሰውስቱ ከህይወት መጥፋትና አካል ከመጉደል ጋር የተያያዘ ስለሆነ እንዲቆዩ 36 ግን በዚህ በተቀመጠው መመዘኛ ማልተው ስለተገኙ ከፌደራል ጠቅላይ አቃቤ ሕግ ጋር በመረዳዳት ክሳቸው እንዲቀርብ ተደርገዋል። አቶ አማኑኤል በመቀጠል የትግራይ ፍትህ ቢሮ የኢህአዴግ ስራ አስፈጻሚ ኮሚቴ ባሳለፈው ውሳኔ መሰረት ክሳቸው ለመቋረጥ መመዘኛ ያሟሉ ተጠርጣሪዎች ከፌደራል ጠቅላይ አቃቤ ሕግ በመረዳዳት እርምጃው እየተወሰደ መሆኑን ይገልጻሉ። በኢህአዴግ ስራ አስፈጻሚ ኮሚቴ የተወሰነው የተጠርጣሪዎች ክስ መቋረጥ በትግራይ ክልል ተግባር ላይ አልዋለም ብለው የተለያዩ ወገኖች የሚሰጡት መረጃ ስህተት መሆኑን አቶ አማኑኤል ጨምረው ይገልጻሉ። አረና ትግራይ ለፍትህና ዲሞክራሲ ባለፈው ሳምንት ባወጣው መግለጫ የተጠርጣሪዎች ክስ መቋረጥ በትግራይ ክልል ተፈጻሚ አልሆኑም ሲል በመግለጫው እንዳወጣ ይታወቃል። አለፍታ ከመቀለ።
አድማጮች፣ አሁን 3:30 ሆኗል። ወደ ዜናዎች እናልፋለን።
ሩሲያ ባለፈው ዓመት በዩናይትድ ስቴትስ ምርጫ ላይ ጣልቃ ገብታለች የሚለውን ክስ የሚመረምሩት ሮበርት ሙለር አንድ ለንደን ያለ ጠበቃ ከሪክ ጌትስ ጋር ስለነበረው ግንኙነት ለመርማሪዎች ዋሽቷል ሲሉ ከሰዋል። ጌትስ የፕሬዚደንት ትራምፕ የምርጫ ዘመቻ ረዳት የነበሩ ሲሆኑ ከኡክራይን ጋር በተያያዘ ጉዳይ ገንዘብ ህገወጥ በሆነ መንገድ በማዘዋወር ተግባር ተከሰዋል። የልዩ መርማሪ ሮበርት ሙለር መስሪያ ቤት አሌክስ ቫን ደር ዟን የተባለው ጠበቃ ላይ ያለውን ክስ ይፋ ያደረገው ዛሬ ዋሽንግተን ዲሲ በሚገኘው ፍርድ ቤት ቀርቦ ጥፋተኛነቱን ይቀበላል በሚል እምነት ነው። ፍሎሪዳ በሚገኘው ሁለተኛ ደረጃ ትምህርት ቤት ላይ ባለፈው ሳምንት በተከፈተው ተኩስ 17 ሰዎች ከተገደሉ ወዲህ ፕሬዚደንት ትራምፕ መሳሪያ በሚገዙት ሰዎች የታሪክ ጀርባ ላይ የሚደረገው ምርመራ እንዲጠናከር የሚካሄዱን ጥረት እየደገፉ ነው። አሜሪካ ውስጥ በአሁኑ ወቅት በገፍ የሚፈጸመው ተኩስ እንዲቆም ከፍተኛ ጩኸት እየቀረበ ነው።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ቀዳሚው የምሽቱ ጥንብር እናልፋለን።
በአንድ ወር ጊዜ ውስጥ አገር አድን ጉባኤ የተባለ ስብሰባ ኢትዮጵያ ውስጥ ለመጥራት ማቀዳቸውን ሲያትል ዋሽንግተን ላይ ለሶስት ቀናት የተካሄደ የሲቪል ማህበረሰብ ድርጅቶችና የፖለቲካ ፓርቲዎች ስብሰባ ተሳታፊዎች አስታውቀዋል። ስብሰባው ለሶስት ቀናት ተካሂዶ ትላንት ተጠናቋል። ዝርዝሩን ሰለሞን አባተ ይዞታል።
ሲያትል ዋሽንግተን ላይ ካለፈው አርብ እስከ ትናንት ሰኞ የተሰበሰቡት የፖለቲካ ድርጅቶችና የህብረተሰብ ወይም ሲቪክ ማህበራት ስብሰባቸው የተሳካ እንደነበረ ተናግረዋል።
የሸዋስ አሰፋ እባላለሁ። የሰማያዊ ፓርቲ ሊቀመንበር ነኝ። ለዚህ ለፓርቲዎች ስብሰባ ከአዲስ አበባ ነው የመጣሁት። እንግዲህ ከዚህ በፊት ይሄ ትብብር ባዘጋጀው የዳላስ ስብሰባ ላይም በእንግድነት ተገኝቼ ነበርና በጣም ጥሩ ነው። በተለይ ለለውጥ የሚሰሩ ድርጅቶችን፣ ግብረሰናይ ድርጅቶችንም የፖለቲካ ፓርቲዎችንም የሚያሰባስብና የሚያቀራርብ ስራ እየሰሩ ነው። ከዛ በተረፈ የዜጎች ቻርተር የሚባል አዘጋጅተው የሰጡን ነበረ መነሻ። በዛ ሰማያዊ ፓርቲም በምክር ቤት ተወያይተንበት ጠቃሚ እንደሆነ ለህዝብ መድረስ እንዳለበት አምነን እሱን እየሰራን ነበር። እንግዲህ ከዛ የቀጠለ ነው ይሄ ፓርቲዎች ስብሰባ። እንደ ፓርቲ የኢትዮጵያ ከአገዛዝ ወደ ዲሞክራሲ የሚደረገው ሽግግር እንደ ሁልጊዜው ወደ ባሰ እንዳይሄድ አጥብቀን እየሰራን ነው ያለው። ምናልባት ሰፊው እናነሳዋለን በኋላ። በስብሰባ ላይም እንደተነሳው ከሰገሌ ጦርነት ጀምሮ ያሉት ሽግግሮች በሙሉ ወደ ባሰ የሚወስዱ ናቸው እና እሱ ላይ መቼም ለውጥ ተፈጥሯዊ ነው አይቀርም እና ኢትዮጵያን የተሻለ የሚያደርግ ለውጥ ለማድረግ የሚመጣውን ለውጥ መነጋገር መሰባሰብ አለብን፣ ቢያንስ በሚያስማማን ነገር ላይ አንድ ላይ መስራት አለብን በሚል ሀገር ውስጥ 5 ድርጅቶች ተጠርተናል። ከዚህ ደግሞ ወደ 21 ድርጅቶች አጠቃላይ ወደ 26 ድርጅት ነው የተጠራውና
የፖለቲካ ድርጅቶች ነው የሚሉ
የፖለቲካ ድርጅቶች ብቻ። አዎ፣ የትብብር እዚህ ላይ አስተባባሪና ፕሮግራሙን ፋሲሊቴት ማድረግ ብቻ ነው እንጂ ውሳኔውም ላይ እንትኑም ላይ የፖለቲካ ድርጅቶች ብቻ ነው የሰሩት እና በጣም ደስ የሚልና ታሪካዊ ነበረ።
የስብሰባው አዘጋጅ የሆነው የኢትዮጵያ ህብረተሰባዊ ድርጅቶች ትብብር 25 ሲቪክ ማህበራት የተሰበሰቡበት መሆኑን የገለጹት የትብብሩ ዋና ጸሐፊ ዶክተር እርቁ ይመርም የስብሰባው ውጤት የተሻለ ስራ ይገኛል የሚል መተማመን እንዳሳደረባቸው ተናግረዋል።
በጣም ነው የተደሰትኩት፣ በጣም ነው የረካሁት። ከስብሰባው በፊት ትንሽ ፍርሃትና ስጋት ነበረኝ። ምክንያቱም ከዚህ በፊት የፖለቲካ ድርጅቶችን የማስተባሰብ ስራ ስሰራ ስለነበረ በጣም አስቸጋሪና ጨቃጫቂ ባልሆነ ነገር ሁሉ ይታይ ስለነበረ ያ ባህል አሁንም ይታያል ብዬ ፈርቼ ነበረ። በጣም ሰግቼ ነበር። ግን እንደዛ አልነበረም። ሪሊ ሁሉም ለመግባባትና ለመነጋገር ለመናበብ ጉጉትና ፍላጎት ነበረው።
በስብሰባው ላይ የተገኙት 21 የፖለቲካ ድርጅቶች እርስ በርሳቸው እንዲተዋወቁ፣ ዋና ዋና የሚባሉ ችግሮችን አንጥረው እንዲያወጡና እንዲመክሩ፣ መፍትሄ ናቸው የሚሏቸውንም ሐሳቦች በጥልቀት እንዲፈትሹ ሁኔታዎች የተመቻቹባቸው ቀኖች እንደነበሩ ገልጸዋል። ወደ ስብሰባው የተጋበዙት የፖለቲካ ድርጅቶች በተለያዩ እምነቶችና አስተሳሰቦች ወይም በጎሳ ማንነትም የተደራጁ እንደነበሩ የጠቀሱት ዶክተር እርቁ የተጠሩባቸውን 4 መመዘኛዎች ዘርዝረዋል።
አንዱ የኢትዮጵያ አንድነትና ሉዓላዊነት ጥያቄ ውስጥ የማይገባ ድርጅቶቹ በዛ አቅጣጫ በፕሮግራማቸውም ላይ ግልጽ አድርገው ያስቀመጡት መሆን አለበት የሚል ነው። ሁለተኛ ደግሞ የግለሰብ ነጻነት፣ የዲሞክራሲ መብት እና በአጠቃላይ የሰብአዊ መብት ድንጋጌዎችን የሚያከብሩና ለዛም የታገሉ የሚል ነው። ሶስተኛ ደግሞ በተቃዋሚነት ወይም በለውጥ ፈላጊነት ያቆሙና ያንንም የቆሙበትን ዓላማ ለሕዝብ ያስረዱ። አራተኛ ደግሞ ተከታይ ያላቸው። በእነዚህ መስፈርቶች ተነስተን ነው ጥሪ ያደረግነው።
አሁን ኢትዮጵያ ውስጥ ሊቀለበስ የማይችል የለውጥ ጥያቄ አለ የሚሉት አቶ የሸዋስ አሰፋ በመጪው 1 ወር ጊዜ ውስጥ ገዢውን ፓርቲ ኢህአደግን ጨምሮ ሁሉንም ወገኖች ያካተተ አገር አድን ተብሎ የተሰየመ ጉባኤ ለማካሄድ ኃላፊነት መውሰዳቸውን አመልክተዋል።
በኢትዮጵያ ሕዝብ አምባገነን የማይሸከምበት ደረጃ ላይ ደርሷል። ያለውን ብቻ ሳይሆን የሚመጣውንም የሚያስተናግድ አይደለም እና ይሄ ጥሩ ሁኔታ ነው በሚል ሽግግሩን ማገዝ ነው። እኛ ከዚህ በፊት ስንጠይቅ እንደነበረው መጀመሪያ የፖለቲካ እስረኞች በሙሉ መፈታት አለባቸው፣ አንድም ሳይቀር። ከዛ ቀጥሎ አገር አድን ውይይት እነዚህ የታሰሩና የተፈቱ የፖለቲካ አመራሮችን ጨምሮ፣ በውጭ ሀገር ያሉትን ጨምሮ፣ በየትኛውም የትግል ስልት ያሉትን ሁሉ ጨምሮ ውይይት መደረግ አለበት። ከዚያ በኋላ የሽግግር መንግስት ወይም የሽግግር ስርዓት መፈጠር አለበት። እነዚህ ናቸው ስቴፖች። ስለዚህ በእኛ እምነት አሁን የመጀመሪያው ስቴፕ በተሟላ ደረጃም ባይሆን እየተሄደ ነው። ብዙ የፖለቲካ እስረኞች እየተፈቱ ነው። ቀጥሎ አገር አድን የሆነ ውይይት መደረግ አለበት። ለዚህ ትብብር ጥሩ መሰረት ነው የጣለው። ይሄንን አገር ውስጥ ለማድረግ ኃላፊነት ወስደናል። አገር ውስጥ ያለን ፓርቲዎች እናዘጋጃለን። አሁን ይህን ውይይት ከሁሉም የፖለቲካ ኃይሎች የተወጣጡ ዋና ነጥቦች ግን የኢትዮጵያ አንኳር ችግሮች ምንድን ናቸው? ምንም የማይካደው አገዛዙ አንድ ችግር ነው። በእርግጥ ከዚህ በፊትም ባለው ሁኔታ የኢትዮጵያ ሕዝብ በመረጠው ተዳድሮ አያውቅም። በንጉሱም፣ በደርግም፣ በኢህአዴግም አምባገነን ነው ላዩ ላይ የሚወጣበት እና አንዱ በመረጠው ያለመተዳደርና አሁንም ያመቀጠሉ ነው የህወሓት ፕሮግራም እና የፌዴራል አወቃቀር፣ እነዚህ ሁሉ ተነስተዋል። አገዛዙ ለለውጥ ዝግጁ አለመሆኑ፣ እነዚህ ችግሮች በተቃዋሚው በኩል ደግሞ ተበታትነው አንድ ሳይሆን የኢትዮጵያን ህዝብ ትግል ከማገዝ ይልቅ ወደ መጠላለፍ መሄዱ፣ እነዚህ ሁሉ ችግሮች ተነስተዋል። በህዝብ በኩል ደግሞ የሞተ የቆሰለም ቢሆን ኦርጋናይዝድ የሆነና በሁሉም ቦታ በአንድ አይነት ሰዓት በአንድ አይነት ጊዜ ካልሆነ የለውጥ ጥያቄው በየተራ መሞት ነው የሚሆነው የሚል አጠቃላይ ችግሮችን ከዳሰስን በኋላ መፍትሄው ቅድም እንዳልኩት አገር አድን የሆነ ውይይት ያስፈልጋል። ለዛ ደግሞ አግላይ ያልሆነ እንግዲህ በጣም በተደጋጋሚ ሲነሳ የነበረው ከንጉሱ ወደ ደርግም ከደርግ ወደ ኢህአዴግም ያለው ሽግግር አግላይ የሆነ ነበር እና ያንን ያረመ ንግግር ያስፈልጋል። ሁሉንም ያካተተ ማለት ነው። ይሄ ጅምር ነው። ሌሎች የፖለቲካ ድርጅቶች መገለል የለባቸውም። ሀሳብ መስጠት አለባቸው። ሀሳብ ያላቸው ሰዎችም ሀሳባቸውን እዚህ ውስጥ ማስገባት አለባቸው። በእርግጥ አድካሚ ሊሆን ይችላል፣ ግን የሁሉንም ሀሳብ እንግዲህ ኢትዮጵያ ዳይቨርስ የሆነች ሀገር ናት ካል የሁሉንም ሀሳብ ማካተት አንዱ ችግር ነው እስካሁን ታይቶ የነበረው እና ይህን ጉባኤ ይህንን መቅረፍ አለበት በሚቀጥሉ ስብሰባዎች የሚል ነው።
ስብሰባዎችን የሚከለክለው የአስቸኳይ ጊዜ አዋጁ የተጣለው የሲያትሉ ስብሰባ በተጀመረበት ዕለት ባለፈው የካቲት 9 ነበር። እናም በአንድ ወር ጊዜ ውስጥ ኢትዮጵያ ውስጥ እንዲህ አይነት ጉባኤ ለመጥራት የሀገር ውስጥ ፓርቲዎቹ ኃላፊነት ሲወስዱ አዋጁን ግምት ውስጥ አስገብተው ይሆን?
አዎ፣ በነገራችን ላይ ከዚህ በፊትም አስቸኳይ ጊዜ አዋጅ በነበረ ጊዜም ከዛም በኋላ ስብሰባዎችን አድርገናል። መከራውን ትግሉን ያበዛዋል እንጂ ስብሰባ ከማድረግ አያግደንም። ሰማያዊ ፓርቲም ከዚህ በፊት እንደምታስታውሰው ኢትዮጵያን ማን ይታደጋት የሚል በአምባሳደር አዳራሽ አድርጓል እና እንደተባለው እነሱንም እኛንም ሀገርን የሚያድን ነው በሚል መንፈስ ይሄን ስብሰባ ይሄ ህዝባዊ ስብሰባ አይደለም ወይም ሰላማዊ ሰልፍ አይደለም። ትልልቅ ሰዎች፣ ኃላፊነት የሚሰማቸው ሰዎች የሚሰበሰቡበት ነው። ስለዚህ ብዙም ችግር ይገጥመዋል ብለን አናስብም።
መቼም እነዚህን ነገሮች ወደዛ ጠጋ እያልን ስንሄድ የምናያቸውና የምንነጋገርባቸው ይሆናሉ አቶ የሸዋስ። ነገር ግን በተለይ በፖለቲካው ዓለም ውስጥ ያሉ በውጭ ያሉ ሰዎች ብዙ ጊዜ ወደ ሀገር ለመመለስ ስጋት አለባቸው፣ የመታሰር ስጋት አለባቸው፣ የደህንነት የደህንነታቸው ጉዳይ አለ እና ኢትዮጵያ ውስጥ እናዘጋጃለን ስትሉ ስለ ደህንነታቸው ምን ዋስትና ይኖራቸዋል? ይመለከተናል የኢትዮጵያ ጉዳይ የሚሉ አካላት ሁሉ ቢገኙ ነው እንደዚህ አይነት ስብሰባና ጉባኤ ሲካሄድ? ይህን አስባችሁበታል?
እንግዲህ በአዘጋጅ በኩል የሚታሰበው ቅድም እንዳልከው ሁሉንም የሚያሳተፈ እንዲሆን ጥሪ ማድረግ ነው። ወደዚህም ቢሆን የታሰበውን ያክል ሰው ወይም ቢያንስ 10-15% የሚሆን ሰው ቀርቷል እና ወደዛም በሚዘጋጅበት ጊዜ የሚችለው ይመጣል። ዋናው ግን በመንፈስ አንድ መሆን ነው። ያ ጉባኤ የጋራችን መሆኑን አገራችን መሆኑን በተለያየ መንገድ አብሮ መስራት ይቻላል። ዘመኑ የቴክኖሎጂ ነው። በኢንተርኔትም በምንም መከታተልና የዛ አካል መሆን ይቻላል። እንደው የማይቻልበት እንኳ ሁኔታ በስራም በምንም ቢፈጠር ማለት ነው።
የሲቪክ ማህበራት ኃላፊነት ህዝቡን ማንቃት፣ ሲቪሉን ህዝብ መቀስቀስ፣ ለመብቶቹ እንዲቆም ማድረግ ከዋና ዋና ስራዎቻቸው መካከል ናቸው ያሉት አቶ የሸዋስ አሰፋ የትብብርን ተግባር አድንቀዋል። ከአቶ የሸዋስ አሰፋና ከዶክተር እርቁ ይመር ጋር የተደረገው ሙሉ ውይይት በዌብሳይታችንና ፌስቡክ ገጻችን ላይ ሰፍሯል። ለአሜሪካ ድምፅ ሶሎሞን አባተ ነኝ፣ ዋሽንግተን ዲሲ።
ሰሎሞን አባተን ለዘገባው እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ካለፈው አርብ የካቲት 9 2010 ዓ.ም አንስቶ በኢትዮጵያ የሚኒስትሮች ምክር ቤት የታወጀው የአስቸኳይ ጊዜ አዋጅ በ15 ቀናት ጊዜ ውስጥ ለተወካዮች ምክር ቤት ቀርቦ ከጸደቀ ለቀጣይ 6 ወራት ተግባራዊ ይሆናል ሲል የኢትዮጵያ መንግሥት ይፋ አድርጓል። አዋጁን አስመልክቶ የተለያዩ አካባቢዎች ነዋሪዎች የተለያዩ አስተያየቶች እየሰጡበት ነው። ዘጋቢያችን ዓለም ፍስሐ የሁለት የመቀሌ ከተማ ነዋሪዎችን አነጋግሮ ተከታዩን ዘገባ ልኮልናል።
እንግዶቼ በመቀለ ዩኒቨርሲቲ የፖለቲካል ሳይንስ አስተማሪዎች ናቸው። አቶ አብርሃ ደስታ የአረና ድርጅት ሊቀመንበርና የፖለቲካል ሳይንስ አስተማሪ ሲሆኑ ወጣት መሐሪ ዮሐንስም በመቀለ ዩኒቨርሲቲ የፖለቲካል ሳይንስ አስተማሪና ተመራማሪ ነው። ሁለቱም የሰጡኝ አስተያየት በየተራ አቀርባለሁ። መጀመሪያ በአረና ድርጅት ሊቀመንበር በአብርሃ ደስታ ጀምረዋለሁ። አብርሃ ደስታ የአስቸኳይ ጊዜ አዋጅ መታወጅ ነበረበት ወይ ለሚለው ጥያቄ ምላሽ በመስጠት ይጀምራል።
አስፈላጊነቱ አይታየኝም። ምክንያቱም የአስቸኳይ ጊዜ አዋጅ የሚታወጅበት ዓላማ አሁን በኢትዮጵያ ባለው ሁኔታ የለም። ምክንያቱም የአስቸኳይ ጊዜ አዋጅ የሚያስፈልገው ሕዝብን አደጋ ውስጥ የሚከት ጉዳይ፣ የተፈጥሮ አደጋ ሊሆን ይችላል፣ በፖለቲካ ደግሞ የሀገር ወረራ ሊሆን ይችላል። እንደዚህ አይነት ነገር ሲያጋጥም የአስቸኳይ ጊዜ አዋጅ ይታወጃል፣ ህዝብን ለማዳን የህዝብን ደህንነት ለመጠበቅ ሲባል። በአሁኑ ሰዓት ግን ያለው ሁኔታ ህዝብ መንግስትን የሚቃወምበት መብትን የሚጠይቅበት ጉዳይ ስለሆነ መብትን መጠየቅ አስቸኳይ ጊዜ አዋጅ የሚያስፈልገው አደጋ ሳይሆን መብት ነው። መብት ደግሞ መብት ማስከበር፣ ማክበር፣ የህዝብ ጥያቄ ሲኖር መመለስ ነው መፍትሄው የሚሆነው። ስለዚህ የኢትዮጵያ መንግስት የኢትዮጵያ ህዝብ እየጠየቀው ያለውን ጥያቄ በመመለስ ተገቢውን መልስ በመስጠት ማረጋጋት ሲገባው ጸረ መንግስት ለተነሳ ህዝብ ወይም መብት ለጠየቀ ህዝብ አስቸኳይ ጊዜ አዋጅ በማወጅ መብትህን እገድባለሁ፣ እጨቁንሃለሁ ብሎ ማለት ተገቢ አይደለም፣ መፍትሄም ሊሆን አይችልም። የፖለቲካ ቀውሱም ወደ ባሰ ሁኔታ የሚወስድ ነው። ስለዚህ መንግስት መፍትሄው ምንድን ነው ብሎ የፖለቲካ ውይይት ከማድረግ ከባለድርሻ አካላት ጋር ማለት ነው ይልቅ መብታቸው ስጠይቁ የባሰ መብታቸውን እገድባለሁ ብሎ ማለት ስህተት ነው።
እሺ፣ አብራ አንዳንድ አስተያየት ሰጪዎች ምን ይላሉ? በኦሮሚያም ሊሆን ይችላል በአማራም በርከት ያሉ የትግራይ ንብረትና ህይወት እየጠፋ ነው እና ይህ አስቸኳይ አዋጅ እነዚህን መጥፎ ነገሮች ሊገድብ ይችላል የሚል ተስፋ አላቸው እና አንተ ምንድን ነው የምትለው?
የትግራይ ተወላጆች ጥቃት እየተፈጸመባቸው ነው። ነገር ግን ጥቃት የተፈጸመባቸው ምክንያት ምንድን ነው? የስርዓቱ ተምሳሌት ናቸው ተብለው የስህተት ፖለቲካዊ አረዳድ ስላለ ነው። የትግራይ ህዝብና ኢህአዴግ መንግስት የተለያዩ ሆነው ሳለ ኢህአዴግም ከሚጠቀምበት ፕሮፓጋንዳ፣ የተለያዩ የፖለቲካ ኃይሎችም ካላቸው የፖለቲካ አረዳድ የተሳሳተ የፖለቲካ አረዳድ ምክንያት ነው ጥቃት እየተፈጸመባቸው ያለው። ግን አጠቃላይ በሂደት በአሁን ያለው የህዝብ ጥያቄ በኦሮሚያ የሚሆን በአማራ የህዝብ ጥያቄ አለ። በመላው ኢትዮጵያ ማለት ይቻላል የህዝብ ጥያቄ ምንድን ነው? አፈና ይወገድ፣ ነጻነታችንን እንፈልጋለን የሚል ህዝብ አለ። ስለዚህ ይህንን ህዝብ በሂደት መብቱ የጠየቀውን ጥያቄ ሊመለስለት ስላልቻለ፣ መብቱን ሊከበርለት ስላልቻለ፣ ነጻነት ማግኘት ስላልቻለ አላስፈላጊ ወደሆነ አመፅ ገብተዋል። ስለዚህ በአመፁ ሂደት የትግራይ ልጆች እየተጎዱ ነው። ነገር ግን አሁን አመፁ የሚቆምበት የትግራይ ልጆችን በሰላም የሚኖሩበት አጋጣሚ መፍጠር የምንችለው የህዝቡን ጥያቄ በአግባቡ መመለስ ስንችል ነው፣ ነጻነት መስጠት ስንችል ነው። ጥያቄ ምንድን ነው ብለህ ከህዝቡ ጋር ተወያይተህ መፍትሄ ማምጣት ሲቻል የትግራይ ልጆችም በሰላም መኖር ይችላሉ። ጥቃት ላይፈጸምባቸው ይችላል እንጂ ህዝቡ መብቱን ስለነፈከው የባሰ ችግር ስለፈጠርክበት የትግራይ ልጆች በሰላም ይኖራሉ ማለት አይደለም። በአጠቃላይ ግን የትግራይ ህዝብ በኦሮሚያም በአማራም በሌላም ከኦሮሞ ህዝብ ከአማራ ህዝብ ለብዙ ዓመታት ኖረዋል፣ አብሮ ኖረዋል እና ምንም አይነት ችግር አልደረሰበትም። ችግር እየደረሰበት ያለው አሁን ነው። አሁን አፈና ስለበዛበት ነው በኢህአዴግ መንግስት ምክንያት። ስለዚህ አፈናን በማስወገድ የህዝብን ጥያቄ በመመለስ አመፁን ማረጋጋት ይቻላል። አመፁን በማረጋጋት የትግራይ ህዝብ ኢላማ ተደርጎ ጥቃት እየተፈጸመበት ያለውን ማስቆም ይቻላል።
አመሰግናለሁ።
እኔም በጣም አመሰግናለሁ።
መጀመሪያ ሙሉ ስምህና አድራሻን ስምር።
ማህሪ ዮሐንስ እባላለሁ። በማል ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂክ ጥናቶች መምህር ነኝ።
እሺ ማህሪ፣ በቅርቡ በሀገራችን የታወጀ አስቸኳይ አዋጅ አለና ይህን አዋጅ እንዴት ነው የምታየው?
አዋጅ ሀገርና ህዝብ አደጋ ውስጥ ሲገቡ የግድ አስቸኳይ ጊዜ አዋጅ ያስፈልጋል። የኛ ብቻም አይደለም፣ በሌላ ሀገሮችም የተለመደ አሰራር ነው። የተለመደው የህገ መንግስት ፕሮሲጀር የተከተለ አሰራር። የህግ አስከባሪ አካላት ህግ ማክበር ሲያቅታቸው የግድ የአስቸኳይ ጊዜ አዋጅ ማወጅ ይጠበቅባቸዋል ነው። ይሄ ለማንም አይደለም፣ ለሁላችንም ነው። ች ሀገር መፍረስ የለባትም። የህዝብ እርስ በርስ መባላት የለበትም። ስለዚህ በዚህ አስቸጋሪ ወቅት ነገሮች ከቁጥጥር ውጭ እየወጡ ሀገሪቱ ወደ መፍረስ አደጋ እየተጓዘች ህዝቦች እርስ በርስ ጦርነት ለመግባት የሚያስገድድ ሁኔታ ውስጥ እየገባልበት ጊዜ የግድ አስቸኳይ ጊዜ አዋጅ ያስፈልጋል። ካልሆነ እንደ ሀገርም መቀጠል ላንችል እንችላለን።
በሌላ ሀገሮች እንደዚህ አይነት አዋጅ ይታወጃል ወይ? ለምሳሌ
በአስቸኳይ ጊዜ አዋጅ ስንለው ብዙ ጊዜ በሁለት ምክንያቶች ሊሆን ይችላል። አብዛኞቹ ሀገሮች የህገ መንግስታቸው ድንጋጌዎች አንድ አካል አድርገውታል። በተፈጥሮ አደጋም ይሁን በሰው ሰራሽ አደጋም በጣም አስቸጋሪ የሆኑ ችግሮች ሲፈጠሩ አስቸኳይ ጊዜ አዋጅ ያውጃሉ። የሰው ሰራሽ የምንላቸው የሽብር ቡድኖች እንዲሁም ደግሞ ህገ መንግስታዊ ያልሆኑ ስልጣን መውጣት የሚፈልጉ ሀይሎች ሀገርን ህግን ጥሰው እየተንቀሳቀሱ ህዝብና ሀገርን አደጋ ላይ ሲጥሉ አስቸኳይ ጊዜ አዋጅ ይታወጃል። ከዚህ አንጻር ነው መታየት ያለበት። ስለዚህ ከእኔ የአሁኑ አስቸኳይ ጊዜ አዋጅ ሀገሪቱ አደጋ ውስጥ በገባችበት ወቅት አስቸኳይ ጊዜ አዋጅ መታወጅ አለበት ነው ብዬ ነው የማምነው። ከዛ ውጭ ሌላ መፍትሄም ሊኖር አይችልም ብዬ አስባለሁ።
እሺ ማሪ፣ አንዳንድ አስተያየት ሰጪዎች ግን ምን ይላሉ? ህዝቡ ጥያቄ እያስነሳ ነው፣ እዚህ አስቸኳይ አዋጅ ከማውጣት ጥያቄዎች መመለስ ነበረበት የሚላሉ ነው። ምን አለ አስተያየት?
ጥያቄዎች እኮ መመለስ አለባቸው። ጥያቄዎቹ ግን በህገ መንግስታዊ መሰረት ነው መመለስ ያለባቸው። ጥያቄዎቹ ህገ መንግስታዊ ናቸው ወይ? ህግ አክብሮ ነው ወይ ጥያቄዎቹ እየሄዱ ያሉት? ነው ሌላ ጥያቄ መሆን ያለበት። አሁን ዘርን ለይቶ ማጥቃት ጥያቄ ነው? የህዝብ ጥያቄ ነው? ዲሞክራሲያዊ ጥያቄ ነው? የሰላም ጥያቄ ነው? የልማት ጥያቄ ነው? ምናልባት ስልጣንም መውሰድ የሚፈልግ ወደ ስልጣን መውጣት የሚፈልግ ሀይል ካለ ሌላው በዘር ለይቶ እያጠቃ ያገኘውን እየገደለ የዜጎች ህገ መንግስታዊና ሰብአዊ መብት እየጣሰ ነው መሆን ያለበት ወይስ እንዴት ነው? እነዚህ በህገ መንግስታዊ ፕሮሲጀር የሚጠየቁ ጥያቄዎች ህገ መንግስታዊ መርህን ተከትለው መፈታት አለባቸው። አዎ። አሁን ግን ኢትዮጵያ ውስጥ እየተካሄደ ያለው እያየነው ያለው ነገር ይሄ ህጋዊ ጥያቄ አይደለም። ሰው መግደል የህገ መንግስታዊ ጥያቄ ነው ብያለሁ ነው።
አንድ አስተያየት ሰጪዎች ደግሞ ምን ይላሉ? ይህ ዘር ለይቶ የመጥቃት ስራ የሚካሄድበት ምናልባት ኢህአዴግና የትግራይ ህዝብ አንድ ናቸው፣ ህወሓትና የትግራይ ህዝብ አንድ ናቸው ስለሚባል በተሳሳተ አመለካከት ስለሚያስብሉ የሚል አስተያየት አላቸው። ነው ምን አስተያየት አለ?
በመጀመሪያ ደረጃ ማንኛውም ሰው አንድ ድርጅትና አንድ ህዝብ አንድ ናቸው ማለት የለበትም፣ ተገቢም አይደለም። ሂስቶሪካሊ የነበረውን የትግል ለማውሳት ይመስለኛል። ከዛ ውጭ የረባ እንትን ያለው አይመስለኝም። የትግራይ ህዝብና ቲፒኤልኤፍ አንድ ናቸው፣ በገድሉ ወቅት የነበራቸው ግንኙነት ሊሆን ይችላል። በየትኛውም አይነት መልኩ ግን አንድ ድርጅትና አንድ ህዝብ እንትን ሊሆን አይችልም፣ አንድ ሊሆን አይችልም። ስለዚህ ይህንን ስላለ ነው ብሎ ምክንያት ለመስጠት እና ቢሆንስ ዘር ለማጥፋት ነው እንደምትነሳው ትታገላለህ እንጂ እና እኔ አንደኛ አይደሉም፣ ሁለተኛ ቲፒኤልኤፍ እንደዚህ ያለ ብሎ ለምን ሰው ይቀበላል? ድርጅትና ህዝብ እንዴት አንድ ሊሆን ይችላል? አንድ ሰው በዚህ በ21ኛ ክፍለ ዘመን አንድ ድርጅትና አንድ ህዝብ ናቸውና ህዝቡን ላጥፋ ብሎ ሊያስብ ይችላል? ይሄ ኮስማና ምክንያት ነው ለእኔ ርባና ያለኝ።
በጣም አመሰግናለሁ።
በመጨረሻም ንግድና ምጣኔ ሀብት። በኢትዮጵያ ከሁለት ዓመታት በላይ የዘለቀው የጸረ መንግሥት ተቃውሞ፣ ግጭትና የአስቸኳይ ጊዜ አዋጅ በሀገሪቱ ምጣኔ ሀብት ምን አይነት ተጽዕኖ ያሳድራል? የምሽቱ ንግድና ምጣኔ ሀብት የትንተና ጉዳዮች ይሆናል። አዘጋጁ ሄኖክ ሰማዜር ለረጅም ዘመናት በልማት ምጣኔ ተቋማት ያገለገሉ ባለሙያዎችን ጋብዟል። ዶክተር ደምስ ጫና ያለው ከአዲስ አበባ፣ ዶክተር አክሎክ ቢራራ ከዩናይትድ ስቴትስ የፖለቲካ አለመረጋጋቱና ተያይዘው የሚወሰዱት እርምጃዎች በምጣኔ ሀብት ላይ ምን አይነት አንደምታ አላቸው ይኖራቸዋልስ? ዶክተር ደምስ ጫን ያለው ከተናገሩት እንነሳ።
እኔ ወደ አስቸኳይ ጊዜ አዋጁ መሄድ በፊት በአጠቃላይ የኢኮኖሚ ፍሬም ምንድን ነው አሁንም በምን ላይ አለ ብዬ ነበር የምሳሌ ይመስለኛል። ምክንያቱም ግንኙነቱ ብዙም ስለማይታየኝ ከዚህ ጋር ከዚህ ቀደምም ቢሆን በተፈጠሩ ተመሳሳይ ሁኔታዎች አስቸኳይ ጊዜ አዋጅ ታውጆ ነበር። ከዚያ በፊት የነበረው የኢኮኖሚ ቀጥና እድገቱ ቀጥሏል፣ ከዛም በኋላ ቀጥሏል። አሁን በሀገር ውስጥም ሆነ በውጭ ያሉ ተንታኞች በሚያስረዱን የኢኮኖሚ እድገቱ በተጠበቀበት ጊዜ ነው። ስለዚህ ብዙም የተዛመደ ነገር እንደሌላቸው ነው።
ብዙም የተዛመደ ነገር የለውም ነው የሚሉት ዶክተር አክሎግ ቢራራ። እርሶስ ምን ይላሉ እዚህ ላይ?
እኔ ከእሳቸው የተለየ ሀሳብ ነው ያለኝ። ምክንያቱም አንድ አገር እርጋታ በሌለበት ጊዜ፣ ቀውስ በሚፈጠርበት ጊዜ የዚያ አሉታዊ ውጤት ለሕዝቡ ይታያል። ምንም ልንክደው የምንችል ነገር አይመስለኝም። የልቅስ የሚያዋጣው መሰረታዊ ችግሮቹ ምንድን ናቸው? የፖሊሲ ችግር አለ ወይ? የፖለቲካ ችግር አለ ወይ? የአመራር ችግር አለ ወይ? የአስተዳደር ችግር አለ ወይ? የተሳትፎ ችግር አለ ወይ? የሚሉትን በአጠቃላይ አይቶ ለእነዚያ መፍትሄዎች ሁላችንም ያገባናል ወደሚል ፎርሙላ ብንሄድ ወይም ደግሞ ዘዴ ብንሄድ ነው የሚያዋጣው። ለምሳሌ ጥቂቶቹን ዶክተር ደምሴ ካሏቸው የምልይባቸውን ልናገር። የውጭ ምንዛሬ እጥረት አለ በሚባልበት ጊዜ የውጭ ምንዛሬ ከየት ይመጣል የሚለውን ያስተጋባል። የውጭ ምንዛሬ ወደ ውጭ በምንልከው ዕቃ ሊገኝ ይችላል። የፎሪን ዳይሬክት ኢንቨስትመንት መዋለ ንዋይ እንደ ልብ ከውጭ የሚገኝ መሆኑን ያሳያል። ስደተኛው ወደ አገር የሚልከው ገንዘብ ይመለከታል። እነዚህ ሁሉ ተመልክቶ የሚያሳይ አጠቃላይ ስዕልን ያቀርብልናል። ሰላምና እርጋታ የሌለበት አገር ሁልጊዜ በጣም ትልቅ ችግር ይኖርበታል።
ስለዚህ ተጽዕኖ አለው ነው የሚሉት። ወደ ዝርዝሩ እንመለሳለን። ወደ አዲስ አበባ ልሂድ። ዶክተር ደምስ ጫን ያለው እንግዲህ በአለፉት ሁለት ዓመት በላይ በዘለቀው የጸረ መንግስት ተቃውሞ ግጭት የተመለከትናቸው የፋብሪካዎች መቃጠል፣ የንግድ ተቋማቶች መቃጠል፣ የመንገዶች መዘጋቶች አሉ። ይህንን አስመልክቶ መንግስቱ በተለይ የአገሪቱ ምጣኔ ሀብት አደጋ ላይ እንደወደቀ ነው የአስቸኳይ ጊዜ አዋጁን ሲያውጅ የገለጸው። ከእርሶ ጋር መነጋገር የምፈልገው እንደዚህ አይነት ሁኔታዎች አንደኛ በእርሶ እይታ ተከስተው ከሆነ ደግሞ ምጣኔ ሀብቱ ላይ ምን አይነት የዞረ ድምር ይኖራቸዋል ይላሉ?
ከዚህ በፊትም በተመሳሳይ ባለፈው ጊዜ የአስቸኳይ ጊዜ አዋጁ ከመውጣቱ በፊት በተፈጠሩት ሁኔታዎች ተመሳሳይ እንደዚሁ ውይይት ያደረግን ይመስለኛል። ያን ጊዜም ተናግሬ የነበረው ውስጥ ሆነንና ውጭ ሆነን የምንሰማቸውን እንዲያዩ ይችላል። አሁን የሚታዩ ኢንሲደንሶች ምን ምን አካባቢ ፖኬት የሆኑ ኤሪያዎች ላይ ሆኑት ነገሮች በግብርናውም ሆነ በኢንዱስትሪውም ሰሌሎቹ ላይ የሚፈጥሩት ተጽዕኖ ምንድን ነው ብሎ ለመተንተን መረጃውን ባይኖረን በእኔ አሁንም ቢሆን በጣም ኢንሲግኒፊካንት ነው። ከዚህ በፊት እንደታየ ሁለተኛ ደረጃ ቅድም የተነሳው ለምሳሌ ያህል ተብሎ የውጭ ምንዛሬ ውጥረት ከዚህ ጋር ይያያዛ ብሎ መተንተን እኔ አሁንም በጣም ትክክል ያልሆነ ይመስላል። በአጠቃላይ የውጭ ምንዛሬ ውጥረት እየተከሰተ ያለው እንደውም በሌላ ጽንፉ ሀገሪቷ በፈጣን እድገት ላይ ላለች በዛ ፈጣን እድገት ያለው የውጭ ምንዛሬ አቅርቦትና ፍላጎት መለያየታቸው እድገቱ የፈጠረው እንጂ እነዚህ አይነት ሁኔታዎች የፈጠሩት ነገር አይደለም።
ይሄ ዛሬ በቀደም አስቸኳይ ጊዜ አዋጅ ስለታወጀ የሆነ ሳይሆን በተከታታይ ሊቆይም የሚችል ነው። ሁለቱ ፔስ ኢንቨስት እያደረገች ያለችው አገሪቷና የውጭ ምንዛሬ በከፍተኛ ይፈጥራሉ ተብሎ የሚጠበቁ የግብርና ኢንቨስትመንቶች ያንን ሊሸፍን በሚችል ደረጃ እስከሚመጡ ድረስ በብዛት የውጭ ምንዛሬ ይፈልጋሉ እንጂ አምን። ስለዚህ ይሄ የፍላጎትና የአቅርቦት ሁኔታ ነው። ግብርና ውስጥ ነው ያለሁት። ግብርና በጣም እያደገ ነው። አሁን በአሁኑ ሰዓት ማስጀመርና ኮመርሻል ላይ ማድረግ ሳይገባ ተብለን ስንነሳ ይሄ ግብርና የሚፈልገው መሽነሪ ይችንም ተጨማሪ የውጭ ምንዛሬ ጫና ይፈጥራል እንጂ ግብርናው ራሱ አሁኑኑ ያንን ምንዛሬ በሚፈጥር መንገዱ ላይ ደርሷል ማለት አይደለም። ስለዚህ እኔ ከሁለቱ ጋር ቢለያይ ገና ይመስለኛል።
ዶክተር አክሎግ ቢራ ጨርሰው ከሆነ
አይ ዶክተር ደምሴና እኔ ብዙም አንግባባም። ምክንያቱም ዶክተር ደምሴ የሚናገሩት ምንድን ነው? መሰረታዊ የሆነ ችግሩ መዋቅራዊ ችግሩ በፍላጎትና በአቅርቦት መካከል በጣም ከፍተኛ የሆነ ልዩነት ስላለ ነው ማለታቸውም እኔ እንደሚገባኝ ከሆነ ፍላጎቱ በጣም ከፍ ያለ ስለሆነ አቅርቦቱ ከዚያ ጋር ሊግባባ አልቻለም ብለዋል። ይሄ ትክክል ነው። ኖርማል በሆነ ሁኔታ ወይም ደግሞ እርጋታ ባለበት ሁኔታ ትክክል ነው። ነገር ግን ለምሳሌ በሰሜን በኩል ያለውን የኢኮኖሚ አካል እንየው። እኔ ውጭ ሀገር ብኖርም እሱ ሀገር ቤት ቢኖርም ምንም ልዩነት አያመጣም። በጎንደር፣ በባህር ዳር፣ በሌሎች ቦታዎች የውጭ ምንዛሬ ሊገኝ የሚችለው የስራ እድል የሚገኘው ቱሪዝም ሲኖር ነው። ቱሪዝም ደግሞ ከውጭ የሚመጡ ግለሰቦች እንደ ልባቸው ለመንሸራሸር የሚችሉት ደግሞ ሰላምና እርጋታ ሲኖር ነው። ከኖቬምበር 2015 ጀምሮ ነው እርጋታና ሰላም በኢትዮጵያ ውስጥ የሌለው። ግለሰቦች፣ ህብረተሰቦች እቤታቸው አይ ይሄ ስርዓቱ አልጠቀመኝም። በተለይ ወጣቱን ትውልድ ሪሊ መርሳት የለብንም። ወጣቱ ትውልድ አይ ከዚህ እድገት ምንም የማገኘው ነገር የለም ብሎ በሚነሳበት ጊዜ የኢኮኖሚ ቀባ ይደረጋል። ምክንያቱም ሌላ አማራጭ ስለሌለው ሰው በቤቱ ይቆያል። አሁን በቅርቡ በኦሮሚያ የተከሰተው፣ አሁን በቅርቡ በአማራ ክልል የተደረገው፣ በባህር ዳርና በጎንደር በሌሎችም ቦታዎች የሚደረገው ቀባ ኢምፓክት የለውም በሚሉበት ጊዜ ዶክተር ደምሴ እንዴት ያለ ዓለም ኢትዮጵያ ከሌላው ዓለም የተለየ ሆኖ አገኘዋለሁ? የእርሻ ምርቱ እያደገ መሄዱን እኔም አልክድም። ነገር ግን የእርሻ ምርቱ ወደ ውጭ የሚላኩ እቃዎችን ማቅረብ ይኖርበታል። እርጋታና ሰላም በሌለበት ቦታ፣ መንገዶች ሲዘጉ፣ እንቅስቃሴ በሌለበት ቦታ በምንም አይነት ኤክስፖርት ሊያድግ አይችልም። ሌላው ደግሞ መዋቅራዊ የሆነ ችግር አለ። ዘላቂና ፍትሃዊ የሆነ እድገት እንዲኖር ከተፈለገ ሰላምና እርጋታ መኖር አለበት የሚል ነው። ወጣቱ ትውልድ አይ ከዚህ እድገት ምንም የረባ ነገር አላገኘውም ብሎ መስዋዕት እየሆነ ነው። እና ይሄ ወጣት ትውልድ መስዋዕት እየሆነ መንገዶች እንዲዘጉ እያደረገ ይሄ እንዴት ሊካድ ይችላል? ይሄ ኢምፓክት የለውም የሚለው እኮ ኢኮኖሚው የሚንሳፈፈው በአየር ላይ ነው ማለት ነው።
አድማጮቹ፣ ውይይታቸው አልተጠናቀቀም፣ በሚቀጥለው ሳምንት ይቀጥላል። ስርጭታችን አብቅቶ ከመሰነባበታችን በፊት ደግሞ አጫጭር የማጠቃለያ ዜናዎችን እናሰማለን። አዳነች።
ኢትዮጵያ ባለፈው ሳምንት አስቸኳይ ጊዜ አስተዳደር የታወጀ ቢሆንም የጸጥታ ስጋት የለም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ገልጸዋል። አዋጁ ባለፈው ሐሙስ የታወጀው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከስልጣን እንደሚሰናበቱ ባስታወቁ ማግስት መሆኑ የሚታወቅ ነው። የሀገሪቱ መንግስት የፖለቲካ ውጥረቶች ለማርገብ ሲል በርካታ የፖለቲካ መሪዎችንና መንግስትን የሚነቅፉ ሰዎችን ከእስር ከለቀቀ ሁለት ቀናት በኋላም ነው። የተባበሩት መንግስታት ድርጅት የህፃናት መርጃ አገልግሎት ዩኒሴፍ ዛሬ ባወጣው መግለጫ የጨቅላ ህፃናትን ህይወት ለመታደግ ዓለም አልሰራም ይላል። የሩዋንዳ ወታደራዊ ኃይል መጥፎ የኑሮ ሁኔታን በመቃወም ከመጠለያቸው በወጡት የኮንጎ ስደተኞች ዛሬ ተኩስ ከፍቷል። ከሶስት ሰዓት በኋላ
ለዛሬ አዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አዳነች ፍስሐዬ ነን።
ከአቀናባሪው ንጉሡ ታምሬ፣ ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ረቡዕ ከምሽት 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን በትግርኛ ቋንቋ ስርጭት የሚተላለፈው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። Thank you.